ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እንስተብኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 7 ቀን 2013 ዓ.ም ተመረተ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ህዳር 7 ቀን 349 ቀናት አለፋቸው። ወጣቶቹን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። ህዝባዊና ህዝበኛ ለየቀልናቸው በሚል ርዕስ የቀረበው የዕለቱ የፍኖተ ዲሞክራሲ ሀተታ ከዜናው በመከተል ይቀርባል። ከዚያም አሁንም መውጫው የሽግግር መንግስት ነው በሚል ርዕስ የቀረበውን ጽሑፍ አሰምተን በመጨረሻም በሚያዝያ ወር 2005 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ወያኔ የከፈፈል ፖለቲካውና መዘዙ በሚል ርዕስ አውጥቶት የነበረውን የማስጠንቀቂያ አቅርበን የመጀመሪያው ክፍል ዝግጅታችን ይተናቀቃል። በቅድሚያ ዜና።
በትግራይ የተጀመረው ጦርነት በተለያዩ ቦታዎች ተጠናክሮ የቀጠለ መሆኑ እየተነገረ ነው። ባለፈው ሳምንት አርብ ህዳር 4 በባህር ዳር አውሮፕላን ማረፊያ በጎንደር አዘዞ ወታደራዊ ካምፕ እንዲሁም ቀዳሜ ህዳር 5 በአስመራ አውሮፕላን ጣቢያ አካባቢ የወያኔ ቡድን ሮኬቶችና ሚሳኤሎችን መተኮሱ የሚታወቅ ሲሆን ተመሳሳይ ጥቃቶች ሊፈጸሙ ይችላሉ በማለት ወያኔ በተከታታይ ያስተላለፋቸው ማስጠንቀቂያዎች ግን እስካሁን ተግባራዊ አልሆኑም። በባህር ዳር ላይ የደረሰው የሮኬት ጥቃት የአውሮፕላን ማረፊያውን ህንጻ መስታወት ከመሰባበር ውጪ ያመጣው ጉዳት የለም የተባለ ሲሆን በጎንደር አዘዞ ወረዳ ካምፕ ወታደራዊ ካምፕ ወያኔ ያደረገው የሮኬት ጥቃት ግን ቢያንስ አስር ወታደሮች የገደለ መሆኑ ቁጥራቸው ያልታወቁ ያቆሰለ መሆኑ ተነግሯል። በአስመራ ከተማ አውሮፕላን ጣቢያ አካባቢ የወያኔ ቡድን ያካሄደውን ጥቃት ምን ያህል ጉዳት እንደደረሰ የተሰጠ መግለጫ ባይኖርም በአካባቢው ለረጅም ጊዜ የቆየ ከፍተኛ ፍንዳታ ማስከተሉን የዲፕሎማቲክ ምንጮች ለውጭ አገር ዜና ማሰራጫዎች ከሰጡት መረጃ ማወቅ ተችሏል። በአስመራ ላይ ወያኔ ያካሄደው የሚሳኤል ጥቃት ሻቢያን ወደ ጦርነት ለማስገባትና የዓለም አቀፉ ህብረተሰብ ጣልቃ ገብነት እንዲፈጠር ለማድረግ የታቀደ ሲሆን ኢሳያስ ያጸፋ እርምጃ አልወስድም የሚል መግለጫ በመስጠቱ የወያኔ ተጨናቅፏል ተብሏል። የአሜሪካ ጉዳይ ሚኒስቴር በሰጠው መግለጫ ችግሩን ዓለም አቀፋዊ መልክ ለማስያዝ መሆኑን ገልጾ ወያኔ በአስመራ ላይ የፈጸመው የአየር ጥቃት አውግዟል። በሌላ በኩል አገዛዙ በሳምንቱ መጨረሻ በማይጸሪና በሽራ አካባቢ የሚገኙትን የወያኔን የመሳሪያ ዲፖዎችን በአየር ጥቃት ያወደመ መሆኑን ገልጿል። ቅዳሜና እሁድ ወታደሩ ዋጃ ጥሙጋንና አላማጣን የተቆጣጠረ መሆኑን የመከላከያ ሰራዊት ባወጣው መግለጫ ሲገልጽ ከዚህ በኋላ በተሰራጩ መረጃዎች የግራስኮሶች ተራራ የኮረምን ከተማ መቆጣጠሩ ተገልጿል። የወያኔ ቡድን ካላማጣ ሲወጣ በእስር ላይ የነበሩ 10,000 የሚሆኑ ዜጎች ይዞ መውጣቱን ተገልጿል። ሰኞ ዕለት 7 ቀን ማጫውንና አብያዲን ነጻ አውጥቶ በመቀሌ ዙሪያ ያሉ ቦታዎችን መቆጣጠሩ ሲገልጽ በዚሁ ከረፋዱ ላይ በመቀሌ ከተማ አንዳ ጊዮርጊስ በተባለው አካባቢ በሚገኘው የወያኔ ቡድን ካምፕ ላይ ከባድ የሆነ የአየር ጥቃት ማድረጉን ነዋሪዎች ተናግረዋል። ሰኞ ዕለት 7 በተሰጠው መግለጫ የወያኔ ቡድን ወስዷቸዋል የነበሩ አብዛኛዎቹ ታንኮች የመከላከያ ጦር ያስፈለሰ መሆኑን ጠቅሶ አንዳንዶቹ ደግሞ እንዲወድሙ ተደርገዋል ተብሏል። በሌላ በኩል የሚደርሱ መረጃዎች እንደሚያመለክቱት የወያኔ ቡድን በሽሬ ከተማና በራያ ባላና ጉጉብዶ በሚባል ቦታ የተነጠቀውን ይዞታ ለማስመለስ ተኩስ ከፍቶ ከባድ ውጊያ እየተደረገ መሆኑን አንዳንድ ምንጮች ይገልጻሉ። ወያኔ ቡድን ቁጥጥር ስር ያለው የትግራይ ብሔራዊ ክልል እሁድ ህዳር 6 ቀን በእንግሊዝኛ ባሰራጨው መግለጫ የአብይ አገዛዝ በአፍሪካ ሀገሮች የሌለ በአዳዲስ ቴክኖሎጂዎች የተገነቡ መሳሪያዎችና ሰው አልባ መንኮራኩሮችን በመጠቀምና እንዲሁም የሻቢያ ጦርን የአማራ ልዩ ኃይልን ከአፍሪካ ውጭ ያሉ ሌሎች ኃይሎችን በማሰለፍ በትግራይና በትግራይ ህዝብ ላይ ከፍተኛ ጉዳት እያደረሰ ነው ብለዋል። በተለይ የወልቃይትን ስኳር ፋብሪካና የተከዜ ኃይል ማመንጫዎች በመውደም ከፍተኛ በደል እያደረሰ መሆኑን ወያኔ ገልጾ የዓለም አቀፉ ህብረተሰብ ድርጊቱን እንዲያወግዝና ጣልቃ እንዲገባ ተማጽኗል። በተያያዘ ዜና እስካሁን በጦርነቱ ምክንያት ከ20,000 በላይ የሚሆኑ ሰዎች ውጊያውን ሸሽተው ወደ ሱዳን መሰደዳቸውን በሱዳን የሚገኘው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ቅርንጫፍ ይፋ አድርጓል። ውጊያውን ሸሽተው ወደ ሱዳን ከገቡት መካከል አብዛኛዎቹ ሴቶችና ህፃናት መሆናቸው ተነግረዋል። በሌላ በኩል በኡጋንዳው ፕሬዝዳንት አስተባባሪነት በአገዛዙና በወያኔ መካከል የእርቅ ውይይት ሊካሄድ ነው በማለት በርካታ የዜና መሰራጫዎች የዘገቡት መረጃ ሐሰት ነው በማለት የአስቸኳይ አዋጅ ማጣሪያ የተባለ ተቋም አስተባብሏል። ወሬው የተሰራጨው የኡጋንዳው ፕሬዝዳንት ከደመቀ መኮንን ጋር ያደረጉትን ውይይት አስመልክቶ ባሰራጩት የትዊተር መልእክት በአገሪቱ ባለው የጸጥታ ሁኔታ ላይ ተነጋግረናል ማለታቸውን ተከትሎ ሲሆን መልእክቱ ውዝግብ መፍጠሩን በመረዳት ፕሬዝዳንቱ የትዊተሩን መልእክት ወዲያውኑ አንስተውታል። ይህን ተከትሎ የፌዴሬሽን ምክር ቤት ተብዬው ባወጣው መግለጫ አገዛዙ ለድርድር የሚቀመጥ ከሆነ ለወያኔ ህጋዊና ሞራላዊ የእኩልነት ደረጃ እንደመስጠት ተደርጎ ሊወሰድ ይችላል ካለ በኋላ አገዛዙ ስልጣኑን ተጠቅሞ ህግ የማስከበር ስራውን ተግባራዊ ማድረግ ካልቻለ ወደፊት እጅግ አደገኛ የሆነ ሁኔታ ይገጥመዋል ብሏል። ሰኞ ህዳር 7 ቀን በቤንሻንጉል ጉሙዝ መተከል ዞን ድባጢ ወረዳ 3 ሰዎች በታጣቂዎች በተተኮሰ ጥይት ቆስለው ወደ ሆስፒታል መወሰዳቸውን የወረዳው የኮሙኒኬሽን ቢሮ ገልጿል። በአካባቢው በቂ የሆነ የሰላም አስከባሪ ኃይል ባለመኖሩ ምክንያት አሸባሪዎች በነዋሪ ላይ ከፍተኛ ጉዳት እያደረሱ ሲሆን በሳምንቱ መጨረሻ በዚሁ በድባጢ ወረዳ በወያኔ ቡድን የተላኩ ናቸው የተባሉ አሸባሪዎች የህዝብ አመላለሻ አስቁመው ከ30 በላይ የሚሆኑ ሰዎችን መግደላቸው ይታወቃል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
ህዝባዊና ህዝበኛ ለየቀል ናቸው። በጦርነት የመጀመሪያው ሰለባ ሀቅ ነው ተብሏል። ቅጥፈት ውሸት የጦርነት ዋና አካል ነው። የወሎ አካባቢ ሆስፒታሎች በቁስለኛ ተጨናንቀው ባላማጣ እና ራያ ግንባር ድል በድል ሆነን ፈጀናቸው አስለቀቅናቸው መታናቸው ወዘተ የሁሉም መንደርደሪያ ቃላት ይሆናሉ። በአፍሪካ ቀንድ ሊነካን የሚችል ጦር የለም። ያልጀርስ ስምምነት የድል ነው። ተኩስ አቁሙ የነሱ ሽንፈት ነው። ግባችንን መተናል የማይባል የለም። ንቁ ህዝብ ጦርነት ሲሉት ሀቁን ፈለጋ መግባት አለበት። ለምን ለማን ጥቅም ማን ላይ ምንስ ሊበጅ ወዘተ በሚል መጠየቅና አዎ ጠርጣራ መሆን አለበት እንጂ በነዱት ከተነዳማ ገዢዎች ሁሌም ወደ ጥፋት እንደሚወስዱት ሳይታለም የተፈታ ነው። ዛሬ ኮሎኔሉ ከወያኔ ጋር እያደረግን ነው የሚለው ጦርነት ግቡ ህዝብ ግብ ከሚለው ጋር አንድ አለመሆኑን ከወዲሁ ነግረውናል። መሬት አናካልልም ርስታን መልስም ወያኔ የሰረቀው ያው ትግራይ ተብሎ ይቀጥላል ያሉት ደሙን እየገበረ ካለው ህዝብ ፍላጎት ጋር ተቃራኒ ነው። የተሰረቀው መሬት ወደ ባለቤቱ ካልተመለሰ የወያኔ አገዛዝ ከነግሳንግሱ ካልተወገደ ለምንስ ግደይን በጋቢሳ ለመተካት የስንቱ ደም ይፈሳል? ፍትሃዊና ህገወጥ ጦርነት አለ። ወያኔን መውጋትና ማጥፋት ግዳጅ ቢባልም ህዝብን አስጨርሶ ስርዓቱን ማስቀጠል ግን ባድመን መድገምና በህዝብ ደም መቀለድ ነው የሚሆነው። 100,000 ሰው አስጨርሰው እነመለስና ስዩም መስፍን ወደ አልጀርስ በረው ደም የፈሰሰለትን መሬት በአሜሪካ ጫና ለሻቢያ ሊሰጡ ተስማምተው ህዝብ ጅል የሆነ መስሏቸው አሸነፍ ወዘተ ብለው ሲቀባጥሩ እንደነበር መስማታችንን አረሳንም። ዛሬም መሰል ጨዋታ እንዳይደግሙብን መጠንቀቅ ይጠይቃል። ወያኔ ለምን ተደምስሶ የሚል የለም። ከወያኔ ውጭ ግን ሰበብ አያጡም። ዓለም ጫና አደረገብን ተሸንፈው ሸሽተዋል ወዘተ ሊደመጡ መጠበቅ አለባቸው። ሆኖም ወያኔ ቢደመሰስ ዘረኛ ስርዓቱ እስካልጠፋ ድረስ ህዝባዊ ስርዓት እውን እስካልሆነ ድረስ ፍሬ ያገኘን ማለቱ በገሚስ ይሆናል። ኮሎኔሉ ከሻቢያ ተስማማ ብለው አንዳንዶቹ ሲወርቁ የሚፈይድ የሰላም ስምምነት አይደለም ያልነው በጭፍኑ ሳይሆን በመሰረቱ ችግሩን ለመፍታት መሟላት ያለባቸው ሁኔታዎች ሲሟሉ ማየት ስላቃተን ነው። የተሞተለት መሬት ለሻቢያ ሲመለስ ሟቹን የኢትዮጵያ ህዝብ ማንንም አላማከረውም። መሬት ተነጣቂውን አዲሮብ ወዘተ ምን ትላላችሁ ያላቸው የለም። መሬት በመገበር የሚገኘው ጥቅም እስከዛሬ ግልጽ ሊሆን አልቻለም። ድንበሩ ተከፈተ ተብሎ እንደተዘጋ ነው። ሻቢያ ግን በመላ ኢትዮጵያ አዛዥና ናዛዥ ሊሆን በቅቷል። ዓለም አቀፍ ማዕቀብ ተነስተለታል። ለመሆኑ ዛሬስ ውጊያው በየት አካባቢ ነው የሚደረገው? በማንስ ጫንቃ ላይ ነው? በባድመስ ማን ሞተ በሰፊው? ይህን ሁሉ ሁኔታ ኖሮን አይተን ዛሬ ለነገሮችና ለወያኔ ስልት ድንግል የሆነን ይመስል በጨፍኑ ተነጂ ልንሆን ሊፈቀድ አይችልም። ተንኮላቸውን እናውቃለን ነቅተናል ማለት መቻል አለብን። ከደርግ ጊዜ ጀምሮ ጥቅማችንን ለማስቀደም እርምጃ አይወክለንም ስንል ቆይተናል። ድርጅት ህዝባዊ እንጂ ህዝበኛ ከሆነ ትግል ሊመራ አይችልም። ህዝብንም ከጉዳት አያድንም። ዚያድ ባሬ ኦጋዴን ኢትዮጵያን ሲወር የያዝነውን ትክክለኛ አቋም አሁንም ድረስ የሚያወግዙ አሉ። ያልተባለን ተባለ ብለው ወይም የተባለውን በትክክል መገንዘብ አቅቷቸው። ኢህአፓ ህዝባዊ ፓርቲ ነው ግን ህዝበኛ አይደለም። ህዝበኛ የምንለው ፍትሃዊ ሆነ አልሆነ ህዝባዊ ሆነ አልሆነ አንድን አቋም ብዙዎች ወደውታል ብሎ የሚያነግ የሚደግፍ ማለት ነው። በሌላ በኩል በሌላ መልኩ አድርባይነት ሊባል ይችላል። በህዝበኝነት ከሆነ ከማንም በላይ ሙሶሎኒና ሂትለርን የሚደርስባቸው የለም። አዲስ አበባን ጦሩ ሲይዝ ሙሶሎኒ በፒያሳ ቬኒዚያ ባልኮኒ ብቅ ብሎ ኢትዮጵያ ጣሊያን ሆነች ሲል ያበደለትና ያጨበጨበለት ህዝብ ቁጥር በመቶ ሺዎች ነበሩ። ይህን ሁኔታ ተጠቅሞ ይታገሉት የነበሩትን ግራ ክንፍ ህዝባዊ ኃይሎች ለመፍጀት ቢጠቀምበትም ትግላቸውን ሊያቆም ሆነ ከአሳፋሪ ውድቀት ሊያመልጥም አልቻለም። በጦርነቱ ወቅት ድርጅቱ አቀኛ አቋም ቢይዝም ይህን ማስተማቱ አባሎቹን ለሞት ዳርጓቸዋል የሚሉንም አሉ። የአባየን ለማየን ዲሉ ገዳዩን ተተው ድርጅቱን ባስገዳይነት በመክሰስ ኢትዮጵያ አንድ ክብርና ፍትሃዊ ሀገር መውሰድ ያለባትን አቋም እንጂ አምባገነኖች በማደናገር ሰውን የሚያስይዙት አቋምን ማስተጋባት ከቶም አገር ወዳድ አያሰኝም። በባድመ ጦርነት ጊዜም ህይወቱን ለሻቢያ ሊሰጥ የወሰነው መለስ ዜናዊ የኤርትራ ተወላጆችን ያይናቸው ቀለም አላማረኝም በሚል ፈሊጥ ሳይቀር ከሀገራቸው ከኢትዮጵያ ሲያባረሩም ተቃውመው ነዋል። ብዙዎች እንዴት ብለው በጊዜው ከኛም በላይ ጸረ ሻቢያ ላሳር በሚል ልፈፋ አወርደውብናል። ለሻቢያ የጠቀሙና የሚጠቅሙትን ማባረር ቢባል ኮሳሳ ሱቅ ያለችው ኤርትራዊ ሳይሆን ኢላማችን በመለስ በነስዩም በነስባትና መሰሎቻቸው የሻቢያ መጋዣዎች በሆነ ነበር። ሰው ግን በነበረው ስሜት አይወድልንም በሚል የመለስን እርምጃ አልደገፍንም ትክክለኛ አቋም መሆኑንም እነሱ ጊዜ ወስደው ማመን ተገደዋል። ኮሎኔሉም ለስልጣን ሲበቃ ህዝብ ሁሉ ደገፈው በሚል ማጠየቂያ እሱን መቃወም ወንጀልም ኃጢአትም ነው ያሉን ጥቂቶች አልነበሩም። በመጀመሪያ መድረክ ላይ ከመታየውና ከመደመጠው ከተሜ በውጭ ሀገርም ሆነ በአገር ቤት ባሻገር 100 ሚሊዮን በላይውን ህዝብ ያማከረው በርግጥም አልነበረም። ብዙዎች የወያኔ ጥላቻ ተነሳስተው ላፈጮሌው ኮሎኔል እምነታቸውን ድጋፋቸውን ቢሰጡም ኮምጨጭ ብሎ ፍሪታዎችን ለመረመረ የኮሎኔሉ ማንነት እንብዛም ምስጢር አልነበረም ሊሆንም አልቻለም። ያኔ የነበረውንም ጫጫታ ማንም ዛሬ የሚረሳው አይደለም። በዚህ መሰረት የኮሎኔሉ አገዛዝ ለህዝብ የማይበጅ ነው ስንል ያጋጠመን ወርጅብኝ ሰፊ ነበር። ከፈትኩት ወይም ተከፈተብን በሚለው ጦርነት የኢትዮጵያና የህዝብን ጥቅም ሳይሆን የራሱን የስልጣን ጥም ለመጠበቅ ለማሟላት ይሆን ብሎ መጠርጠር ለማንኛውም ዜጋ ሲያንስ ነው። ከጦርነቱ ህዝብ ካላተረፈና ራሱንም አገሩንም ካልጠበቀ ካልጠቀመ ፋይዳው አጠያቂ ይሆናል። በደሙ ያስለቀቀውን መሬት ባለቤትና አስተዳዳሪ መሆን ያለበት ህዝብ ነው። በአማራው ህዝብ ላይ አገዛዙ የሚያደርሰው ፍጅት በአስቸኳይ መቆም አለበት። ወያኔን ተፋልሞ ህዝብ እያለቀ የወያኔ ደጋፊዎች በየቦታው በኒሻንጉል ለምሳሌ ህዝብን እየፈጁ የሚቀጥልበት ሁኔታ እነ ሽመልስ አብዲሳና አራርሳዎች ጸረ አማራ ጸረ ኢትዮጵያ ምጃዎችን የሚቀጥሉበት ሁኔታ ከቶም ሊኖር አይችልም። አገር ወዳድ ኢትዮጵያዊ የፖለቲካ እስረኞች መፈታት አለባቸው። ኢትዮጵያን ትግሉ ህብረትም መጠናከር አለበት። ያለውን አጋጣሚ ተጠቅመው ጸረ ሻቢያ የኤርትራ ህዝብና ኃይሎች የሻቢያን ውድቀት ማብሰር አለባቸው። መሰረታዊ የሥርዓት ለውጥ ሊመጣ ሊከተል ከቻለ እውነትም ይህ ጦርነት ጠቅሟል ማለት ይቻላል። አዝማሚያቸው ግን የነበረውን ሊቀጥሉብን ስለሆነ ነቃ ብለንና ተባብረን ዘረኞችን ማስወገድ መቻላችን ዋና ግዳጃችን ይሆናል። ወያኔ ይውደም። ለሀገር መሞት ህይወት ዳግም ልደት ኢትዮጵያዊነት አቸናፊ ይሁን። Thank you. ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል። ወያኔ የከፍፍል ፖለቲካውና መዘዙ በቅርቡ ከቤኒሻንጉል እና መተከል ክልል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና የዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የከፈፈልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በህዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት 20 ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ማጣታቸው፣ ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባጉጉ፣ በበደኖ፣ ባሰቦት፣ ባሰሶ አማሮች ተጨፍጭፈዋል፣ ከቤት ንብረታቸው ተባረዋል። ከባሌ፣ ከአርሲና ከሐረር የአማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ በጉጂና በቦረና በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባሶሳ፣ በበርታ፣ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ከፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የከፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓመተ ምህረት በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የከፈፈል ፖሊሲ ለሀገርና ለህዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቅሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የተነሰሰውን የከፈፈል ፖሊሲ መሰረተ ቢስነት ለማስረዳት ስለ ሀገር ምንነትና መስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። ሀገር ባንድ አካባቢ የተለያዩ ሰዎች ባንድነት በመኖር የሚፈጥሩት የስ በርስ ተስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ ሀገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ መልካ ምድር ቅርጽ ሊይዙ የቻሉት በመቶና በሺ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ ሀገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉስ ወይም በመማሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ህዝብ የሚለውን ስሜት በስነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለሀገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ ዜጎች ብቻ ሲገነባ፣ በሌሎች ቦታዎች ለምሳሌ እንደ ህንድ አይነት በመንግስት ደረጃ የሚታወቁ ከ400 ቋንቋዎች በላይ እንዳሉ መረዳት ይቻላል። እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያና ኒውዚላንድ ቋንቋቸው እንግሊዝኛ ቢሆንም የተለያዩ አገሮች ናቸው። አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሀገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሽክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው በአንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ የያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም ሀገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተውን የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉሥ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስገበር ሂደቶች ተፈጽመዋል። በአንድ አካባቢ የሚኖረው ህዝብ በአንድ ወቅት አስገባሪ፣ በሌላ ወቅት ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶቹ ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎና በሸዋ አማራ ላይ ነው። የትግራዩም አጼ ዮሐንስ ያስገበሩት አማራውን ወይም አፋሩን ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ እልቂቶችም ደርሰዋል። ይሁን እንጂ የረጅም ዘመን የጦርነት ታሪክ የኢትዮጵያ ህዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት፣ በህዝብ ዝውውር፣ በስደት፣ በጋብቻ ወዘተ በህዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በህዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና እርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው። ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው አገራችን ኢትዮጵያ ለእኛ ለኢትዮጵያውያን የሰብዕናችን፣ የክብራችን፣ የወጋችን፣ የባህላችን፣ የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኑረዋል። በአድዋ የውጭ ወራሪዎችን መክተው የአገራቸውን ነጻነት አስጠብቀዋል። በ1928 ዓመተ ምህረት ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ፣ በዘር፣ በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት አስወግደዋል። የትግራይ ሆነ የአማራ፣ የኦሮሞ ሆነ የወላይታ፣ የአፋር ሆነ የጉምዝ፣ የሀዲያ ሆነ የሶማሌ ዜጎች በአንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባው አገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ፣ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ፣ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በእኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ በነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው፣ በደቡብ ያሉ የተለያዩ ብሔረሰቦች፣ አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር፣ የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል፣ ትግልም አካሂደዋል። በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል፣ እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለአገሪቷ ሕልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በ60ዎቹና በ70ዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዴሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የአገራችን ሉዓላዊነት አደጋ ላይ እየወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት የመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የሕዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኝ አልቻለም። ችግሩን ለመፍታት በሚል በአምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ክንድ አፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የዘረጸ ስለሆነ በየጊዜው በደልና ብሶት ቢኖርም በሕዝቦች መካከል ወደ መለያየት የሚያደርስ መሰረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና በወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ፣ በገዢዎች ከተራገበና ከተባባሰ፣ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞ መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። አብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከሕዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከህዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀና ወያኔ በወታደራዊና ኃይል በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግሥት ተብዬው ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የሕዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና አዳክሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት
ኤርትራን ከማስገንጠል በተጨማሪ የመገንጠልን መርት በሕገ መንግሥት ተብዬ ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ሥልጣን አልባ መርት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ሕዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግሥታት ድርጅት ደብዳቤ በመጻፍ ሻቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መርት የሚፈቅደውን አንቀጽ 39 ሕገ መንግሥት ተብዬ ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁሉ ጊዜ በህልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የህዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል የጥላቻ መርዝ እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ህዝብ አንድነቱ እንዲላላ ተነጣጥሎ እንዲዳከም ለአገሩም ሆነ ለመብቱ በአንድነት ቆሞ ጠንካራ በትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ የሆኑ ብሔረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲሰነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፈፈል መልካም እድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ህዝብ አንድነት ላይና በአገሪቷም ህልውና ላይ ምንጊዜም ሊፈነዳ የሚችል ፈንጂ አብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ ሁኔታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንዱ ቋንቋ ተናጋሪ በቁጥር ቢበዛም ውህዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ውህዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎች ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብየው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኑ እንጂ የየትኛውም ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከመበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ለናና በህዝቦቹ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ውህዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባጉጉ፣ በአሰሳ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና የአብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከብሔረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ፣ የአገርና የወገን ፍቅር ሊያንገበግባቸው የሚገባ፣ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው በአምባገነኑ አገዛዝ ላይ መተሰ ማሳረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየፈደደ ይመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 አመታት ይህ አካባቢ ወይም ይህ ወሰን ለኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት መደም መፋሰስን ያስከተሉ ግጭቶች፣ በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት፣ ዴሞክራሲና ነጻነት እውን እስካልሆኑ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የከፈፈል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም ህዝብ ካመረረና ካመጸ ደግሞ ባጭር ጊዜ ውስጥ ሊወገድ እንደሚችል የሀገራችንም ሆነ የሌሎች ሀገሮች ታሪኮች ያረጋግጡልናል። የከፈፈሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ያፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና የአጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በሀገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር፣ የራሳቸውን ባህል የማዳበር፣ በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባጉጉም ሆነ በበደኖ የደረሰውን እልቂት ያስቆሙ፣ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ፣ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች፣ እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ፣ በብሔርና በብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌዴራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌዴራል የአስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውም ቋንቋ ተናጋሪ የትኛውም ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር ቤተሰብ የመመስረት የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዲሞክራሲያዊ ስርዓት ውስጥ ህዝብን ወክላለሁ የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌዴራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ከፈፈላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፈፈል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመቅድ የምንችለው ያንዳችን ቁስል ለሁላችንም ሲሰማን ያንዱን በደልና ብሶት የሁላችንም ማድረገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያኑ መካከል እየተደረገ ያለው የትግል አጋርነት በቤኒሻንጉልም ሆነ በጋምቤላ በአማራው ላይ የተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ልዩ ልዩ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞም በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱ እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። ይህ ጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው ኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጽ በየጊዜው ውሃ ካልጠጣ ካልተቆጠቆጠ ይተወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን የአንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥረታችን እንጠብቀው። በእኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል፣ እናሸንፋለን። Oh.
Yemdir fikir bir sıra, yemdir fikir bir sıra.